ጤናስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ የያዝናቸው እናስታውቃችሁ።
ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል አደረሳችሁ ልንል እንወዳለን። የደንገረመው መሰናዶውን በመምራት ብርሃን ኃይሉ፣ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት ተከታዩን ግማሽ ሰዓት አብረናችሁ እናመሻለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይበጃሉ ያልናቸውን ይዘን የመጣነው አብራችሁን ሁኑ።
መስፍን ወይም ደግሞ ዳዊት መስፍን ኗሪነቱን በካሊፎርኒያ ግዛት ያደረገ ትውልደ ኢትዮጵያዊ የማስታወቂያና የፊልም ባለሙያ እንዲሁም ደግሞ የባህር ሞገድ ቀዛፊ ነው። ዴቪድ የሰራቸው ማስታወቂያዎች በዩናይትድ ስቴትስ ስፖርት ታሪክ ውስጥ ከፍተኛ ትኩረት በሚሰጠው የአሜሪካ ሱፐር ቦል ዝግጅት ላይ አሸናፊ የሆኑ ናቸው። እንዲሁም ደግሞ በቅርቡ አዲስ ፊልም ሰርቷል። እሱን በተመለከተ ቆይታ አድርገን ያሰናዳው ዘገባ ቀጥሎ ይቀርባል።
በ14 አመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስቲን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ፣ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው።
ፍሎሪዳ ውስጥ ነው ያደግኩትና እዛ ነው ስለ ሰርፊንግ የተማርኩት። መዋኘት የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊንግ ገባው። ሴንት ኦግስቲን ስኖር፣ ፍሎሪዳ ስኖር እወዳደር ነበረ። አንዳንድ ትሮፊም በሱ አግኝቻለሁ። ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ ሰርፍ ማድረገው። አሁን ደግሞ የተኮርኩት የሌሎችን ሰዎች history magalasa no basu yetanasa hun demo weed in the water a journey into black surfing aquatic culture near documentary sevichallo
በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ህይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የ1000 ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል።
ለሰርፊንግ ብቻ አይደለም። ለምንድን ነው ያያዝኩት? ከአኳቲክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርታንት የሆነ ሂስትሪ ነበረ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም አይገናኝም። ሂስትሪው አለ። እሱንም ላይ ፎከስ ማድረግ ፈልጌ ነበረ።
የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደ ወረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል።
እዚህ አሜሪካን ሀገር አሁን የኔ ዶክመንተሪ ላይ አብሮኝ የሚሰራው ልጅ ኤርትራዊ ነው። እናቱም አባቱ ኤርትራኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰፈር ነው። በዛ ነው የተዋወቅነው እና ፕሮዲውሰር የሆነ
ፊልሙ የቴሌ አዋርድን ጨምሮ ከ10 በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችን ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐር ቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል።
ብዙ ጊዜ ነው አንድ ወይም ሁለት ሱፐር ቦል ተሰራሽ ለካሪየር በጣም ቆንጆ ነው።
ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል።
ኮቪድ አካባቢ ቤት ሆኜ የኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ነው ያለሁት እና በቃ በጣም ተሰማኝ ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ እኔም ልጆችም አሉኝ ባይ 17 ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለኩኝ እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ አፍሪካን አሜሪካኖች ጓደኞች አሉኝ አብረውኝ ሰርፍ የሚያደርጉና የነሱን ነው ኑሮ መንገር ፈለኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጻፍ ጀመርኩኝ።
ዴቪድ በግል ተነሳሽነት ከቅርብ ወዳጁ በየን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫልስ ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል።
እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ ሰርፊንግ ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ሶ ኦብጀክቲቭን በደንብ አድርሰናልና ደስ ይለኛል።
የዴቪድ መስፍን ዌድ ኢን ዘ ዋተር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫልስ ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ በኤንቢሲ በፒቢኤስ ሃዋይና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ አመታት መዛግብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር ዕውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነልቦናዊና ምጣኔ ሀብታዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉትን ሰነድ አልባ ናቸው። ይህንን በተመለከተ ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
በሜሪላንድ ግዛት ውስጥ ነዋሪ ሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ስደተኞችን ህይወት በቅርብ ታውቃለች። ከአመታት በፊት እሷም በዚህ ህይወት ምዕራፍ አልፋበታለችና
12 13 ሰዓት እንሰራ ይችላል። ምክንያቱም ያሰውጥ አካል አማራጭ የለም የት ሄደ ተሰራል። አንተንም ይቀይራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እነዚህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
አንድ ማቆ ሰው እዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ህክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህን ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
ከመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችን የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትን አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀው ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረጅም ትምህርት ኮሌጅ ትምህርትን ዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ አደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ ባለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችም በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸውን ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶ ሆኖ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናል እንኳን ባይኖረው ከምንና የሚያገኝባቸው ቦታዎች አሉ። ነው የኢንሹራንስ እንደዚህ ዜግነት እና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ነው ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ ካቶሊክ ቸርችስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። በነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንደውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቸርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለበት። እግዚአብሔርም ከሆነ አላም ወራቨር ይዘኸው መምጣት አለበት በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ። አንድ ሀበሻን ኮሚኒቲ አለ። በጣም የኛ ሰው ይረዳህ ዝግጁ ነው። ሰው ካገኘ ይረዳሃል፣ ኢንፎርሜሽን ይሰጣል። አንዶክመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶክመንቴሽን ይዤ ሊጋሊ መቆየት የምችለው የሚለውን ነገር በተጫለ መጠን በረም ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ ያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን መሆኑም ተቀማሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ህግ ባለሙያዎች ማዕከል ከ9 ዓመታት በፊት ከዲላ ዩኒቨርሲቲ ተመረቀው በወጡ በጎ ፈቃደኛ የህግ ምሩቃን የተመሰረተ ማዕከል ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ በሲዳማና በደቡብ ኢትዮጵያ ክልሎች የወንጀልና ፍትሐብሔርን ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና ጥብቅና የመቆም አገልግሎት ይሰጣሉ። ከዚህ በተጨማሪም ለየት ባለመልኩ በሐዋሳ ከተማ ለማህበረሰብ ጠንቅ የሚሆኑ ሁለት አካባቢ ጥበቃ ጉዳዮች ጉዳዮች ላይም ለህዝብ ጥቅም በመሟገት ለውጥ ማምጣታቸውን የማዕከሉ ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ለአሜሪካ ድምጽ ገልጸዋል። እሳቸውና እንዲሁም ደግሞ ከማዕከሉ የህግ አገልግሎት ተጠቃሚ የሆኑ አንዲት እናትን አነጋግሬ ያሰናዳሁት ዘገባ ቀዳሚ ነው።
በ2007 ዓ.ም ምረት በአስሬ ዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ።
እና ማዕከሉ በዋነኛነት በዛ ጊዜ በሚቋቋሙበት ጊዜ የነጻ የህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፈው ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቂው እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩል መከራከር አስፈላጊ በሚሆንባቸው ኬዞች ላይ ጠበቃ በማቆም መስራት የጀመረ ድርጅት ነው።
ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐ ብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ ማኑኤል ይናገራሉ።
አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው፣ በወንጀል ጉዳዮችም እየሰራ ነው የምንገኘው፣ በፍትሐ ብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመረው ኦልሬዲ አንድ ዓመት ሆኖታል። የፈረንሳይ ትራሎ ድርጅት የሚረዳን ነው። ኮንሰርቲየም ሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነጻ የህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ የህግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያ ለኛ በጣም ስኬት ነው።
በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው 6 ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ።
ያገኘሁት አገልግሎት ምንድነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃ ይቆማልኝ የሰጠኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ በፍቺ ጉዳይ ከፍቺ በኋላ ባለው ክርክር ጉዳይ 6 ዓመት ነው ከኔ ጋራ የቆዩት በማማከር በማገልገል በመጻፍ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለ6 ዓመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ፣ ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያየ ክርክር ያለባቸውን።
ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን አቶ አማኑኤል በተለይም በሐዋሳ ፓርኮች ውስጥ የአሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ።
ያ በተለይ የግንዛቤ ማስጨበጫ በሰፊው የሰራ ነው። ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸውን መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም ምን አይነት መብት እንዳላቸው። ኢቨን ኮንትራክት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ 300 ለሚጠጉ ሴቶች ምን አይነት መብት እንዳላቸው ስራ ላይ ያላቸውን መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስኪ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል ወደሆነ ተግባር ውስጥ ከመግባታቸው ፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይሄንን ነው በአንኛነት ግንዛቤ ማስጨበጫ የምንለው።
ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል።
ግን ይሄ ስትራቴጂክ ሊቲጌሽን የሚባለው ወይም በእኛ ሀገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል። ላይ የጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን አዋሳ ላይ አንድ ያሶሰነው ውሳኔ አለ። ዲፌንድ ኤንቫይሮንመንት ወይም ቁምላ አካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ። ስለዚህ እንደዛ አይነት ችግሮች አሉ። ብዙ ጊዜ አሁን አዋሳ ላይ ለምሳሌ ሁለት ኬዞችን አስወስነናል።
የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉ ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረሙ ከዋሽንግተን ዲሲ።
የክረም ሙራቱ ቸርፋ መስረ ከጉራጌ ደጋታ ነው መደር ይገመም ታደረን ከኔ ይገመም ታደረን ከኔ ቸልዳ ሳተያ የራበያ አህማ ተንታ ካረቶ ወዲህ ከተማ ካተፋ በከ ጉራጌ ዘማጆ
ሁለቱም መስተናዶ እንግዲህ እዚህ ላይ ተጠናቋል። ኤደን ገረመው ሳስተናግዳችሁ አምሽቻለሁ። ብርሃን ኃይሉ ስርጭቱን በማቀናበር አብራን ነበረች። ስለነበረን ጊዜ እናመሰግናለን። ቀን ይስጥልን።